the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በፖለቲካ አመለካከቱ ሳቢያ ደረሰበት በተባለ የአስተዳደር በደልና አድሎ ቤንዚን አርከፍክፎ ራሱን በማቃጠል እንደገደለ መድረክ ሲከስ፣ መምህሩ የወረዳው አስተዳዳሪ በበኩላቸው መምህሩ ራሱን በእሳት አቃጥሎ መግደሉን አምነው በመድረክ ሊቀመንበር የቀረበውን ክስና ማብራሪያ የለም ሲሉ ውድቅ ያደርጋሉ። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን። እስከ ህልፈተ ሕይወት ሊያበቃ በሚችል እጅግ የከፋ አደጋ የታጠረ ፈተና አልፎ ከአንዳች የተሻለ ስፍራ ለመድረስ የሚደረግ ስደት ለመሆኑ መሰረቱ ምን ይሆን? ምንስ መላ ይበጅለት? የሁለት ወገን እይታ በሰጥ አገባ ቅንብር ተካቷል። ሌሎችም ዘገባዎችና ቅንብሮች አሉን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ ሰኞ ሚያዝያ 26 2007 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከአቀናባሪ ጽዮን ግርማ፣ ከስርጭት መሐንዲሱ ፒተር አንድሌ ጋር እስከ ምሽቱ አንድ ሰዓት ተኩል ድረስ አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና ከሰለሞን አባተ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን። ትውልደ ኢትዮጵያ ቤተ እስራኤል ይደርስብናል የሚሉትን የዘረኝነት መድሎና የፖሊስ ጭካኔ የሚያጣራ የመንግሥት ኮሚቴ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተቋቋመ። የቤተ እስራኤላውያኑ ችግር መድኃኒት ሊፈለግለት የሚገባ ክፍት ቁስል ነው ሲሉ የእስራኤል ፕሬዚደንት ሩቨን ሪቭሊን ዛሬ አስታውቀዋል። ትናንት በሺዎች የሚቆጠሩ እስራኤላውያኑ የኢትዮጵያ አይሁድ በማዕከላዊ ቴል አቪቭ ለተቃውሞ አደባባይ ወጥተው አውራ ጎዳና ከዘጉ በኋላ ከፖሊስ ጋር ተጋጭተው ነበር። ፕሬዚደንት ሪቭሊን በዛሬው መግለጫቸው አላስተዋልንም፣ በቅጡ አላዳመጥንም፣ እኛ እኮ እርስ በርሳችን ባይተዋር አይደለንም፣ ወንድማማች ነን፣ በኋላ ሁላችንንም ወደሚያሳዝነን ወይም ወደሚቆጨን ደረጃ ልንዘቅጥ አይገባንም ብለዋል። ዛሬ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከትውልደ ኢትዮጵያ ቤተ እስራኤል ማኅበረሰብ አባላት ጋር ተገናኝተው ተወያይተዋል። ችግሮቹና በደሎቹ እንዳይደገሙ ሊወሰዱ የሚገባቸውን እርምጃዎችም ዛሬ የተቋቋመው ኮሚቴ ይተልማል ተብሏል። የተቃውሞ ሰልፎቹ የተጀመሩት ባለፈው ሳምንት የእስራኤል ፖሊሶች አንድ የደንብ ልብስ የለበሰ የኢትዮጵያ ዝርያ ያለውን የራሳቸውን ወታደር ሲደበድቡ የሚያሳይ ቪዲዮ ከወጣና ከተሰራጨ በኋላ ነው። እስራኤል ውስጥ ከ130,000 በላይ ትውልደ ኢትዮጵያ ቤተ እስራኤል ይኖራሉ። ኬንያ ዋና ከተማ ናይሮቢ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የዛሬ 17 ዓመት በአሜሪካ ኤምባሲ ላይ የተፈጸመውን የሽብር ጥቃትና ከዚያም በኋላ የተፈጸሙ ግድያዎችን ሰለባዎች ዛሬ ዘክረዋል። ሀገራቸው ሽብር ፈጠራን ለመዋጋት ለኬንያ የምትሰጠውን ድጋፍ እንደምትቀጥልም ቃል ገብተዋል። ኬሪ ዛሬ ከኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ተገናኝተው ጎረቤት ሶማሊያ ውስጥ እየተንቀሳቀሰ ያለው አልሻባብ የደቀነውን ስጋት መጋፈጥ በሚቻልባቸው ሁኔታዎች ላይ መክረዋል። መገናኛ ብዙሃን የሶማሊያውን የሽብር ቡድን አልሻባብን አልሻባብ ብለው እንዳይጠሩ የሶማሊያ መንግሥት ጠየቀ። ይልቅ ቡድኑ ኡጉስ በሚል ምሕፃር እንዲጠራና በዚያው እንዲታወቅ መንግሥታቸው እንደሚፈልግ የሶማሊያ ብሔራዊ ስለላ አገልግሎት ኃላፊ ጀኔራል አብዱራህማን ቱሩ አሬ ከቪኦኤ ጋር ዛሬ ባደረጉት ቃለ ምልልስ አስታውቀዋል። ምሕፃረ ቃሉ የሶማሊያን ሕዝብ የሚጨፈጭፍ ቡድን የሚል የሶማልኛ መጠሪያ ነው። ከምሽቱ 3 ሰዓት ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። እስከዚያው እስከ ምሽቱ 1 ሰዓት ተኩል አብራችሁን ቆዩ። ወደ አሉላ ልመልሳችሁ።
ሰለሞን አባተን ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች፣ ቀደም ብዬ በመግቢያ ወደ ጠቆምኩት የዕለቱ አቢይ ርዕስ ነው ማሻገራችሁ። ጌታቸው አብርሃም የተባለ የመድረክ አባልና የሀዲያ ዞን መምህር በፖለቲካ አመለካከቱ ሳቢያ ደረሰበት በተባለ የአስተዳደር በደልና አድሎ ቤንዚን አርከፍክፎ ራሱን በማቃጠል እንደገደለ የመድረክ ሊቀመንበር አስታወቁ። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ በቅርቡ ለአሜሪካ ድምጽ ራዲዮ በገለጹት መሰረት ወጣቱ መምህር ራሱን አቃጥሎ የገደለው በሀዲያ ዞን ከሶሮ ወረዳ አስተዳደር ጽህፈት ቤት ፊት ለፊት ነው። የወረዳው አስተዳዳሪ በበኩላቸው በመድረክ ሊቀመንበር የቀረበውን ክስና ማብራሪያ አይቀበሉም። አስተዳዳሪው ኤልያስ ኤርሰዶ በስልክ ለአሜሪካ ድምፅ እንደገለጹት ሟቹ መምህር ለወረዳው ያቀረበው አቤቱታ አልነበረም። ራሱን የሚያጠፋው በአስተዳደሩ በደል ምክንያት እንዳልሆነ መረጃ ተገኝቷል ይላሉ። እስክንድር ፍሬው ሁለቱንም አነጋግሮ ከአዲስ አበባ ያጠናቀረውን ዘገባ ነው።
የወጣቱ የመድረክ አባልና የሁማሮ አንደኛ ደረጃ ትምህርት ቤት የፊዚክስ መምህር የጌታቸው አብርሃም ቅሬታ የተጀመረው ከዝውውር ጋር በተያያዘ መሆኑን የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ይናገራሉ። እርሳቸው እንዳሉት ወጣቱ መምህር ከዚሁ ከሁማሮ ትምህርት ቤት በሀዲያ ዞን የሶሮ ወረዳ ዋና ከተማ ወደ ሆነችው ግምቢቹ ለመዘዋወር የአገልግሎት መስፈርቱን እንደሚያሟላ በመግለጽ ያቀረበው ጥያቄ በትምህርት ጽፈት ቤት ኃላፊዎች ተቀባይነት አጥቷል። በዚህ ምክንያት ቅሬታውን ለሶሮ ወረዳ አስተዳደር ጽፈት ቤት አቅርቦ ጉዳዩን ለመከታተል ወደ ግምቢቹ ከተማ መመላለስ ጀመረ ነው የሚሉት ፕሮፌሰር በየነ ይቀጥላሉ።
ጉዳዩን አቀረበ፣ በዚህ ይመላለሳል ለማስፈጸም ያለ ስራውንም እየሰራ ባለበት መሐከል ደሞዙን ይዙበታል። ልጁ እየሰራም ነው የሚመላለሰው ለአቤቱታ ደሞዙን ይዙበታል። እንዴ ደሞዙንም ልቀቁ የሚል ደግሞ ሌላ ጥያቄ ደግሞ ተደራቢ መጣ። ይሄንንም ሁለቱንም ውሳኔ የፍለጋ ከታች ያሉት በድለውኛል ብሎ ከዚያ ከፍ ብሎ ላሉት አመልክቶ እየተመላለሰ
ደሞዙን ያዙበት ሲሉ ፕሮፌሰር በየነ እርሶ ባለውት መረጃ መሰረት ከስራ ቀርቷል በሚል ነው ለጉዳዩ ወደ ከተማ ሲመላለስ ስራውን አልሰራም በሚል የተወሰነ ቀናት ደሞዝ ነው ወይስ ሙሉ ደሞዝ? የአንድ ወር የሁለት ወር
የተያዘ? የሁለት ወር ደሞዝ ነው የተያዘበት። የሁለት ወር ደሞዝ ሊያዝብኝ አይገባም። እኔ ስራዬን በአግባቡ እየሰራው በየትርፍ ጊዜ በየመሀከሉ ነው አቤቱታውን ለማቅረብ የሚመላለሰው እያለ በዚህ መሀከል እያለ የወረዳው አስተዳደር ደረጃ ደርሶ አቤቱታውን ጨርሶ እሱ ላይ ይፈርዱበታል። ምንም አይነት ተበደልኩ የምትለው በደል አይደለም፣ የተወሰነ ከዚህ እስከዚያ ድረስ የተወሰደብህ እርምጃ ልክ ነው የሚል ወሰድበታል። በዚህ
አለመዛወርህ ትክክል ነው ነው
አለመዛወርህም ትክክል ነው፣ ደሞዝም የተቆረጠውም ትክክል ነው፣ የተደራራቢ በደሎች የደረሱብኝ ይላል። እና በዚህ አይነት ከቀጠለ እኔን እንግዲህ በረሃብ በችጋር እንድሞት ነው የተወጠነ የተሸረበ ነገር ነው በሚል ብስጭት ውስጥ ይገባል። ይሄ ልጅ ቅድም በጠቀስኩት እለት ሚያዝያ 17 እንግዲያው እንዲህ አድርጋችሁ በረሃብና በችጋር ከምትገሉኝ እኔ ራሴን አጠፋለሁ፣ ይሄ ህግና ስርዓት ዳኝነት አቤት ተብሎ መፍትሄ የሚገኝበት በሌለበት ከመኖር እኔ ራሴን ማጥፋት መርጣለሁ አለ። ከዚያ የልጅ አስተዳደር ጽህፈት ቤት ግቢ ይሄዳል።
የምን አስተዳደር? የሶሮ ወረዳ አስተዳደር።
የሶሮ ወረዳ አስተዳደር ጽህፈት ቤት ይሄዳል። ራሱ ላይ ጋዝ ወይ ቤንዚን ይነሰንሳል፣ ክብሪት ይጭራል፣ እዚያው ተቃጥሎ ሞት።
በሟቹ ወጣት መምህር ላይ በደል ስለመድረሱ እርግጠኛ መሆናቸውን የሚናገሩት የመድረኩ ሊቀመንበር ምክንያቱ ደግሞ ፖለቲካዊ ነው ብለዋል።
የፖለቲካው አቋሙ ምክንያት ይሄ ልጅ የዚህ አይነት ጭቆና አልደረሰበትም፣ የአስተዳደር በደል አልደረሰበትም የምልበት ምንትም ያህል ጥርጣሬ አይኖረኝም። ምክንያቱ የፖለቲካ አቋሙ ከኢህአዴግ የተለየ መሆኑ ነው።
በሀዲያ ዞን የሶሮ ወረዳ አስተዳዳሪ በመድረክ ሊቀመንበር የቀረበውን ውንጀላና ማብራሪያ አልተቀበሉም። አስተዳዳሪው ኤልያስ ኤርሰዶ በስልክ ለቪኦኤ እንዳሉት ሟቹ መምህር ለወረዳው ያቀረበው አቤቱታ አልነበረም። አቶ ኤልያስ ምላሻቸውን ይቀጥላሉ።
አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ፣ ጌታቸው አብርሃም የተባለ የመድረክ አባል የሆነ የሀዲያ ዞን መምህር በፖለቲካ አመለካከቱ ምክንያት በደረሰበት የአስተዳደር በደል እና አድሎ ራሱን ቤንዚን አርከፍክፎ አቃጥሎ መግደሉን የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናግረዋል። በእናንተ በኩል ምንድን ነው ያላችሁ መረጃ? በትክክል መምህሩ ራሱን ቤንዚን አርከፍክፎ መግደሉስ እውነት ነው ወይ? ምክንያቱ ላይ ምንድን ነው የእናንተ አስተያየት?
ራሱን በቤንዚን አጥፍቷል የተባለው እውነት ነው። ነገር ግን የመድረክ ፓርቲ አባል ነው ለሚባለው ጉዳይ እና የአስተዳደር በደር ደርሶት ነው ለሚባለው ጉዳይ የፓርቲ አባል መሆኑን የእኛ ፓርቲ መድረክ ስላይደላ የፓርቲ አባል ይሁን አይሁን እኛ ስለ ፓርቲ አባልነት የምናውቀው ነገር የለም፣ በግሌም ያውቀው ነገር የለም። ግን አስተዳደራዊ በደል ወደ መምህር እንደመሆኑ መጠን ወደ ትምህርት ጽሕፈት ቤትም ሄዶ ወደ አስተዳደርም ሄዶ አንድ ብጣሽ ወረቀት ይሄ ደርሶብኛል ብሎ እኛ ጋር መመልካቸውም ይዞም ቀርቦም አያውቅም። አስተዳደራዊ በደልም አልደረሰበትም። አስተዳደራዊ በደል ስለደረሰበትና የመድረክ አባል ስለሆነ ራሱን አጥፍቷል የሚባለው ነገር ደግሞ እኛ እስከምናውቀው ድረስ እኔ እስከማውቀው ድረስ ከእውነት የራቀ ስህተት ነው።
እዚህ ላይ አቶ ኤልያስ እንግዲህ የመድረኩ ሊቀመንበርና እርሶ ሁለታችሁ ማረጋግጣችኋል ሁኔታው መከሰቱን። እንግዲህ የምትለያዩት ምክንያቱ ላይ ነው። የመድረኩ ሊቀመንበር መምህሩ ራሱን ያጠፋበት ቦታ በራሱ እርሶ የሚመሩት የሶሮ ወረዳ አስተዳደር ጽፈት ቤት ፊት ለፊት መሆኑን በመግለጽ ይሄም ምክንያቱን ጠቋሚ መሆኑን ያምናሉ። በርሶ እምነት ራሱን ለማጥፋት ለምን ያንን ቦታ መረጠ? በእናንተ ጽፈት ቤት ፊት ለፊት ለምን ቤንዚን አከፍክፎ ራሱን አጠፋ?
እኛ ምክር ቤት ፊት ለፊት ትላልቅ ግራም ቀኝም የሚያስኬድ ትላልቅ መንገዶች ያሉበት ነው። ይህን መንገድ የመረጠበትን ዋና ምክንያት በግሌ አላውቀውም፣ ግን እኛ ፊት ለፊት ራሱን ስላጠፋ ብቻ አስተዳደራዊ በደል ስለደረሰበት ነው፣ ምላሽ ስላጣ ነው እና የመድረክ አባል ስለሆነ ነው የሚል ነገር ላይኔ ምንም ትርጉም የለውም ላይኔ። ምክንያቱም እዛ የመጣበትን ዋና ምክንያት የሚያውቀው ራሱ ነው የሚያውቀው ለምን እንደመጣ። እዛ አካባቢ ስለመጣ ብቻ የአስተዳደር በደል ስለደረሰበት ነው፣ ተጽዕኖ ስለደረሰበት ነው የምለው ነገር እንግዲህ ያው እኛ በርካታ የመልካም አስተዳደር ጉዳዮች የግለ ቤተሰብ ቅሬታ የሚያቀርቡ ሰዎች አሉ። በደንብ እየተከታተለከኝ ከሆነ እስክንድር፣ ይሄ ሰው አንድም ጊዜ እኛ ጋር ቅሬታም አቅርቦ ቅሬታንም ሰምተን የቅሬታ ጉዳይም አንስቶም ስለማያውቅ ነው እያልኩ አለው።
አቶ ኤልያስ እንግዲህ እርስዎ የሚመሩት የሶሮ ወረዳ አስተዳደር እና የወረዳው ፖሊስ ሊሆን ይችላል የሚመለከታቸው አካላት መምህሩ በምን ምክንያት በአደባባይ ራሱን ቤንዚን አርከፍክፎ አጠፋ የሚለውን ለመመርመር ለማጥናት ያደረጋችሁት ጥረት አለ? እየደረሳችሁበት መደምደሚያ አለ ወይ?
የፖሊስ አካላት እና ራሱን ቤንዚን ባርከፈከፈበት ቦታ ላይ አንድ በ16 ገጽ የሚትሆን ደብተር ነበች። ከ16 ከሚትሆን ገጽ ደብተር ውስጥ አንድ አምስቱ አራቱ ላይ የሆነ ነገር ቦጫጭሯል ልጁ ማለት ነው። አንድም ሲታይ ከቤተሰብ ጋር አንድም ከሴቶች ጋር ቅሬታ እንዳለ የሚያሳይ ነገር አለ። እዛ
ከፍቅር ግንኙነት ጋር በተያያዘ እና ከቤተሰብ ጋር በተያያዘ ነው የሚሉኝ?
አዎ፣ እንደዛ አይነት ነገር የሚያሳይ ነገር አለ ባስቀመጠው ማስታወሻ ላይ ማለት ነው። ከዛ ውጪ ግን አሁን በእርግጠኝነት ይሄ ስለሆነ ነው ብሎ በደብተርም አሁን ጻፈ ባልኩትም በግልጽ ያስቀመጠ ነገር የለም። ግን ውስብስብ የሆኑ ነገሮች ጽፏል። ይሄን ደግሞ እኛ ምን ማለት ነው፣ መነሻው ምንድን ነው ይሄ ጽሁፍስ የምለውን ነገር ያው ቼክ እያደረግን ነው ያለ ነው። በጻፋ ጽሁፍም ቅድም ከመድረኩ ሊቀመንበር ተነሷል ብላ እኔን እንደጠየቀኝ አስተዳደራዊ በደል ስለደረሰ ነው፣ ይሄ ቅሬታ ስላልተፈታ ነው፣ ይሄ ችግር ስላለብኝ ነው የምለውን ነገር አላየንም እኛ።
አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ፣ በጣም ነው የማመሰግነው ስለ ጊዜዎት። እንግዲህ ተጨማሪ መረጃዎች ካሉ እንደሚተባበሩን ተስፋ አደርጋለሁ። ሰሞኑንም በጣም አመሰግናለሁ ስለ ጊዜዎት።
እኔም አመሰግናለሁ።
ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። አድማጮች፣ የዕለቱን አብይ ርዕስ ነበር የተከታተልነው። አሁን ወደ መጽሔቱ ዝርዝር ነው የምንሻገረው። የብሩንዲው ፕሬዚዳንት ወይም በብሩንዲው ፕሬዚዳንት ፔሬ ንኩሩንዚዛ ላይ ሲቀርቡ ስለቆዩት የተቃውሞ ድምጾች፣ የምስራቅ አፍሪካው ክልላዊ አስተዳደር የሰጠው ወይም እስካሁን የተናገረው ምንም ነገር የለም ይላል የተከታዩ ዘገባ መንደርደሪያ። ፕሬዚዳንቱ ለሶስተኛ ጊዜ ለመወዳደር መወሰናቸውን በመቃወም ለተነሳው ግጭት ማብቂያ ለማበጀት ግንባር ቀደም ሚና የተጫወተው የአፍሪካ ህብረት መሆኑን የአሜሪካ ድምፁ ሬዲዮ ዘጋቢ ጌብ ጃስሎ ከናይሮቢ በላከው ዘገባ አመልክቷል። አዳነች ፍሳዬ ዝርዝሩን ይዛለች።
የማዕከላዊ አፍሪካ ውጊያ ከተቀሰቀሰበት እንደ ኤሮፓውያን አቆጣጠር ከ2013 ዓመተ ምህረት ታህሳስ ወር አንስቶ ከቤት ንብረቱ እንዲሰደድ የተዳረገው ህዝብ ቁጥር ወደ 900,000 ይጠጋል። ከዚህ ውስጥ ከግማሽ የሚበልጡ አገር ጥለው ወደ አጎራባች ካሜሩን፣ ቻድና ኮንጎ ዲሞክራሲያዊት ሪፑብሊክ ተሰደዋል። 436,000 ደግሞ በአገር ውስጥ ከቀያቸው የተፈናቀሉት ሲሆኑ ከ2 ሚሊዮን የሚበልጡ ሌሎች ነዋሪዎች ሰብአዊ እርዳታ የሚፈልጉም አሉ። ክፋቱ ታዲያ የእርዳታ ድርጅቶች አቅም እየተሟጠጠ መሆኑ ነው። ስለዚህም የተባበሩት መንግስታት ድርጅት በዘንድሮ ዓመት 2 የተለያዩ የእርዳታ ተማጽኖችን አቅርበዋል። የድርጅቱ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ከጠየቀው የ613 ሚሊዮን ዶላር እርዳታ ውስጥ እስካሁን የደረሰው 14% ብቻ ሲሆን የድርጅቱ የስደተኞች ኮሚሽንም የሰብአዊ ረድኤት እንቅስቃሴዎችን ለማካሄድ ከሚያስፈልገው የ331 ሚሊዮን ዶላር እርዳታ ውስጥ ያገኘው 9 ከመቶን ብቻ መሆኑ ታውቋል። የኦቻ የማዕከላዊ አፍሪካ ሪፑብሊክ ከፍተኛ የሰብአዊ እርዳታ አስተባባሪ ክሌር ቡርዣ ባለፈው ሳምንት በሰሜኑ የሀገሪቱ ክፍል ወደ ቀያቸው የተመለሱ ወደ 10 ሺህ የሚሆኑ ስደተኞች ያሉባቸውን ሁለት መንደሮች ጎብኝተው እንደነበረ ገልጸው ሁኔታው እጅግ በጣም አሳዛኝ ነው ብለዋል።
I never saw people with so poor clothes on them. They tried to rebuild the house, but they have no straw.
በልብስ በዚህ ደረጃ የተጎዳ ሰው አይቼ አላውቅም። ቤታቸውን እንደገና ለመገንባት እየሞከሩ ነው። ጣሪያቸውን የሚከድኑበት ሳር እንኳን አያገኙም። የሚበሉትም ምግብ ፍለጋ ይባዝናሉ። ምንም አይነት የጤና ጥበቃም የላቸውም። ትምህርት ቤቱ ተቃጥሏል። ያ ሁሉ ሆኖ ሰው ከተሰደደበት አሁን ትንሽ ሰላም ሆኗል ብሎ እየተመለሰ ነው። ትንሽ ጥበቃ ስላለ ማለት ነው።
ይበዚህ እንዳለ አብዛኞቹን ታጣቂ ቡድኖች፣ መንግስቱን፣ የፖለቲካ ፓርቲዎችን፣ በአገር ውስጥ ተፈናቃዮችን፣ ስደተኞችንና ሌሎችንም የሚወክሉና ቁጥራቸው ወደ 600 የሚጠጋ ተሳታፊዎች የሚገኙበት የባንጊ የብሔራዊ እርቅ ጉባኤ በሚቀጥለው ሳምንት ይካሄዳል። ጉባኤው የተሰናዳው የሰብአዊ ቀውሱ ምክንያት ለሆኑት የፖለቲካና የጸጥታ ችግሮች መፍትሄ ለመፈለግ መሆኑ ተነግሯል። ይዞታው አበረታች ነው ይላሉ የኦቻዋ ክሌር ቡርዣ።
Maybe not all expectations will be met. But it is a process. It is one step forward.
ምናልባት የሚጠበቀው ሁሉ ላይሳካ ይችላል፣ ግን በርግጥ እንደሚስተዋለው አንድ እርምጃ ወደፊት የሚያራምድ ምዕራፍ ነው። በተወሰኑ ጉዳዮች ባውንታዊ መልኩ ምናልባትም በተወሰነው ዘርፍ በሚያሳዝን መልኩ ሊደመደም ይችላል። ምንም ቢሆን ጥረቱን ማቆም የለብንም። እስካሁን እንደማየው ለማዕከላዊ አፍሪካ ሪፐብሊክ መፍትሄ ለማግኘት የተያዘው የፖለቲካ ሂደት አስተዋጽኦ እንደሚኖረው ተስፋ አለኝ።
የተባበሩት መንግስታት ድርጅት መስሪያ ቤቶች ግን የፖለቲካ ሂደቱ እስኪጠናቀቅ መጠበቅ እንደማይችሉ ነው የሚናገሩት። ህዝቡን ለመመገብ፣ የዘርህን ለማዳረስ፣ መጠለያም ለመስጠት፣ በብዙ መቶ ሺዎች ለሚቆጠሩ ተፈናቃዮችና በየመንደራቸው በከባድ ችግር ውስጥ ያሉትን ለማስተማር ገንዘብ እንደሚያስፈልጋቸው ይገልጻሉ።
አድማጮች፣ ቀደም ብለን የሰማነውን ዘገባ ሳስተዋውቅ አዳነች ፍስሐዬ ብዬ ነበር። ቆንጅት ታየ በሚል ይስተካከልልኝ፣ ቅርታ ጠይቃለሁ። አሁን ወደ ተከታዩ ቅንብር ነው የምናልፈው። እሰጥ አገባ ከህልፈት ሊያበቃ በሚችል እጅግ የከፋ አደጋ የታጠረ ፈተና አልፎ ከአንዳች የተሻለ ስፍራ ለመድረስ በሚደረግ ስደት ለመሆኑ መሰረቱ ምን ይሆን? ምንስ መላ ይበጅለት? የምሽቱ ሰጥ አገባ የሚመለከተው ርዕስ ነው። የፕሮግራሙ ተሳታፊዎች ቀድሞ በዓለም ባንክ የተለያዩ ክፍሎች ያገለገሉት የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራና እዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት በግል ስራ የሚተዳደሩት አቶ ደስታ አላቦ ናቸው። የመጀመሪያውን ክፍል እንሆ። ሁለታችሁንም እንግዶች አመሰግናለሁ። የዛሬው ክርክር የሚያተኩርበት ጭብጥ ኢትዮጵያ በአባይ ወንዝ ላይ በምትሰራው ግዙፍ ግድብ ግንባታ ዙሪያ ሶስቱ የአባይ ተፋሰስ አገሮች ኢትዮጵያ፣ ግብጽና ሱዳን ካርቱም ላይ አንድ ስምምነት ፈርመዋል። የዚህ ስምምነት ምንነት ግራና ቀኝ የተለያዩ ሀሳቦች እንዲንሸራሸሩ እያደረገ ነው። ከዚህ ቀደም የነበሩ ለውዝግብ ያበቁ ሁኔታዎችም መሰረት እንደሆኑ መገመት ይቻላል። እስኪ በየበኩላችሁ የዚህን ስምምነት ምንነት ከተረዳችሁበት እንጀምር። ምናልባትም ሊከተሉ ይችላሉ እስከሚሉት ውጤቶች ድረስ እንሄዳለን። አቶ ደስታ እርሶን ላስቀድም።
እዚህ ስምምነት እንግዲህ ፍሬምወርክ ብቻ ነው የተዘጋጀው በአሁኑ ሰዓት። ሶስቱም ሀገሮች ሱዳን፣ ኢትዮጵያና ግብጽ ታሪካዊ ግንኙነት ያላቸው ሲሆኑ በአባይ ተጠቃሚዎች ናቸው። የእነሱ አንድ ላይ መስራትና የእነሱ ደግሞ መተባበር፣ መቻቻል ለዛች አካባቢና እንዲሁም ደግሞ ለመላማው አፍሪካ ጠቃሚ ነው ብለው ይታሰባል። ስለዚህም አሁን ፍሬምወርክ ነው የተዘጋጀው። ሶስቱም ሀገሮች ሳይጎዳዱ፣ ሶስቱም ሀገሮች በዓለም አቀፍ ሕግ መሰረት በአባይ ወንዝ ላይ ተጠቃሚዎች እንዲሆኑ እና ይህንንም ደግሞ በዝርዝር ወደፊት በየጊዜው እየተሻሻለና እንዲሁም ደግሞ እየታየ ተፈጻሚ እንዲሆንና ህግም እንዲወጣለት የሚደረግ ነው የሚሆነው። በአሁኑ ሰዓት ግን ፍሬምወርክ ነው የተዘጋጀው እና ዋናው ነገር ግን ፍሬምወርኩ ብቻ ሳይሆን በታሪክ ደረጃ ስንመለከት ግብጽ አባይን ፍለጋ ብቻ ወደ ኢትዮጵያ ድረስ ይዘልቃ እየገባች ከኢትዮጵያ ጋር ጦርነት አካሄዳ ተመታ የተመለሰችበት ጊዜ አለ። ይህ በታሪካችን ውስጥ የታወቀ ነው።
የተለያዩ ጊዜያት ጦርነቶች መካሄዳቸውን ጠቅሰዋል። ያስታውሱናል ዘመኑ እነኚህ ጦርነቶች ብለው የሚጠቅሷቸው አሉ። በዚህ ጊዜ በዚህ ቦታ ነው
19ኛው ክፍለ ዘመን በብዛት የተደረገው ከዛም በፊት የሚደረጉ አሉ። በዚህ ምክንያት የተነሳ በተለይም በሰሜን ኢትዮጵያ አካባቢ እንዲሁም ደግሞ በምስራቅም በኩል እየመጡ አባይን ለመቆጣጠር በተለያዩ ቦታዎች ጦርነቶች ተደርገዋል። በጦርነቶቹም ደግሞ ሽንፈት እያጋጠማቸው የተመለሱበት ሁኔታ በተለይ በ19ኛው ክፍለ ዘመን በአጼ ዮሐንስ ጊዜ፣ በአጼ ቴዎድሮስ ጊዜ አሁን በቀጥታ ቀኖንና ዓመተ ምሕረቱን
ለመጠበቅ
አሁን ግን ሰላም መፍጠሩ ትልቁ ነገር ለእድገታችን ለብልጽግናችን ለኢትዮጵያ አንድነት ዋስትና ሊሆን የሚችለው ሁልጊዜ በግብጽ በኩል የመጣው ትንኮሳ አገሪቱን እያመተ ያለ ስለሆነ ሰላም ፈጥረው ለዚህ ደረጃ ለመድረስ መስማማታቸው በተለይም የግብጹ ፕሬዝዳንት ራሳቸው ጉዳዩን በከፍተኛ ደረጃ ተመልክተው ወደ አዲስ አበባ መጥተው መነጋገርና ሶስቱም እጅ ለእጅ ተጨባብጠው በሰላም በደስታ መለያየታቸው ታላቅ እመርታ ነው ብዬ ነው የምመለከተው።
መልካም። አቶ ደስታ ወደ ዶክተር አክሎክ ከመሻገሬ በፊት በዚህ ስምምነት የሚገኝ ሰላም መፍጠሩ ለብልጽግናችን ለድገታችን አስፈላጊ ነውና ከዛ አንጻር እንመለከታለን ብለዋል። ሰላም መፈጠሩ ይመስለኛል ብዙዎች የሚግባቡበት ነው። ለኢትዮጵያ ብቻ ሳይሆን ለአካባቢው ሀገሮች አዎንታዊ እንደሚሆን ይታመናል። ነገር ግን የዚህ ስምምነት መንፈስ በእርግጥ ኢትዮጵያን ይጠቅማል ነውና ጥያቄው ምናልባትም ለዚህ ክርክር መነሻ የሆነው ሰላም ለመፍጠሩ ምንድነው ማስተማመኛው? ዝርዝር ህጎች ይወጡለታል ብለዋል። ምንድነው መተማመኛው ሰላም ሊፈጥር ይችላል የሚል እምነት እንዲያድርቡ ያደረገው?
እንዳምን የማደርገው የሚያደርገኝ ዋናው ምክንያት የግብጽ ህዝብም ሆነ የግብጽ ህዝብ በተለይ የግብጽ ህዝብ ግድቡ በሚገደብበት ጊዜ ግድቡን ሙሉ በሙሉ ኢትዮጵያ ትገድብና ውሃውን በፈለገች አይነት በመስኖና በኃይል ማመንጨትም በተለያዩ ስራዎች እየተጠቀመች ውሃውን ሙሉ በሙሉ ታቆማለች የሚል አመለካከት በግብጽ ህዝብ ዘንድ አለ። አንዳንድ የግብጽ ምሁራንና አንዳንድ ሰላምን የማይፈልጉ ሰዎች ደግሞ ይህንን አስረግጠው ለግብጽ ህዝብ የሚያስረዱ ስለሆነ የግብጽ ህዝብን አመለካከት ብዙ ጊዜ ጎትቶታል። እና በዚህም መነሻ ኢትዮጵያ ግድብ የገደበች እንደሆነ ጦርነት እናነሳለን የሚል ዛቻም በቅርብ ጊዜም ከዛም በፊትም ብዙ ጊዜ ይነሳል። ስለዚህ ይህ ጉዳይ በሶስቱም ሀገሮች መካከል የተደረገው ስምምነት ለግብጽና ለኢትዮጵያ ህዝብ ለሱዳንም ህዝብ ይገለጽና ይህ ሁኔታ የመሪዎቻቸው አማካይነት ከተገለጸ የኢትዮጵያ ህዝብም ካመነ የግብጽም ህዝብ ካመነ የሱዳንም ህዝብ ካመነ በአካባቢው ያለው ሰላምን ከምንጊዜውም የበለጠ እየተጠናከረ ይሄዳል ብዬ ነው የማምነው። ዋናው ነገር ቁም ነገሩ ስምምነቱን መፈራረምና ይህንን ጉዳይ መሪዎቻቸው በተለያዩ መስመሮች መንገዶች ለህዝብ ማስረዳትና ህዝቡ እንዲያውቀው ማድረግና በተለይ በምስራቅ አፍሪካ ያለው ህዝብ በሰላም በመኖሩ ልማትና እድገት እንደሚመጣ ማስረገጡ ትልቅ ነገር ነው።
መልካም።
በዚህ ነው የማምነው እኔ።
መልካም። ዶክተር አክሎግ ወደ እርሶ ልሻገር። በሶስቱ ሀገሮች መካከል የተደረገው የቅርብ ጊዜው ስምምነት የዚህ ስምምነት መሰረት ሰላም እንዲመጣ ይረዳል ይበጃል ብዬ አምናለሁ ብለዋል አቶ ደስታ። ግብጹን ኤልሲሲን ጨምሮ የኢትዮጵያውም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አዎንታዊ መሆኑን ገልጸዋል። እርሶ በበኩሎ በቅርቡ ለንባባ በቁት ጽሁፍ በእንግሊዝኛ ያወጣ ነው በግርድፎ ወደ አማርኛ መልሳለሁ። ማን ያጣል ከዚህ ስምምነት? ማን ያጣል? ማንስ ተጠቃሚ ይሆናል? ሩነቱን ለማወደስ አንፍጠን የሚል አንድምታ ያለው ጽሑፍ ምንድን ነው ለዚህ እምነቶ መሰረት?
አዎ፣ መጀመሪያ አቶ አሉላ እርሶንና አቶ ደስታን በአክብሮት እግዚአብሔር ይስጥልኝ ለዚህ ውይይት ስለበቃ እንላለሁ። አቶ ደስታም እኔም የምንወያየው ለኢትዮጵያ ጥቅም ነው። ይሄ ደግሞ እርግጥ ነው ተፋሰስ አገሮች ባሉበት እንደዚህ እንደ አባይ ባለ ወንዝ ዙሪያ መጀመሪያ መተማመን ያለብን የአባይ ወንዝ አብዛኛውን የግብጽን የናይልን ውሃ የሚያበረክት ነው። አብዛኛው ውሃ የሚመጣው ከኢትዮጵያ ነው። ስለዚህ የኢትዮጵያ አንጡራ ሀብት መሆኑን ከሱ ላይ መስማማት ይኖርብናል። እኔ በሱ አምናለሁ። አንጡራ ሀብቷ እስከሆነ ድረስ፣ ንብረቷ እስከሆነ ድረስ እንግዲህ ኢትዮጵያ ሉዓላዊነቷ የሚጠበቀውና የሚገለጸው በራሷ ድንበር ውስጥ ያሉ ወንዞችን፣ ያሉ ለም መሬቶችን ወንዞቿን ተጠቅማ ራሷን ለማሳደግ ትችላለች በሚለው ሙሉ በሙሉ እምነት አለኝ። ሌሎችም ተፋሰስ ሀገሮች የሚያደርጉት ይሄ ነው። ለምሳሌ ለመጥቀስ ቢቻል ሌሶቶ ደቡብ አፍሪካ ለውሃ እንድትከፍል ታደርጋለች። ይኸው ምንድን ነው? ውሃው የሚመጣው ከሌሶቶ ነው፣ ተጠቃሚ የሆነችው ደቡብ አፍሪካ ነው በሚለው። ስለዚህ በዚህ መሰረተ ዓላማ ላይ መስማማት ያለብን ይመስለኛል። ቅድም አቶ ደስታ ያሉት የምጋራው፣ እርስዎም ያሉት የምጋራው፣ ተፋሰስ ሀገሮች በጣም በሚከራከሩበት በተለይ በኢትዮጵያና በግብጽ መካከል ያለው የቆየ በጦርነት ይካሄድ የነበረ አባይን ለመቆጣጠር ይደረግ የነበረ በኋላ ይገባኛልነትን ይዛ ግብጽ በ1929 እና 1959 ዓመተ ምህረት ይሄ ውሃ በአብዛኛው ከኢትዮጵያ ቢመጣም ከሌሎች ተፋሰስ የአፍሪካ ሀገሮች ቢመጣም የበላይነቱን መያዝ ያለብኝ እኔ ነኝ የሚል ዛቻ ስታቀርብ ቆይታለች። ስለዚህ የግብጽ ፕሬዚደንት ሲሲ አይ ይሄ በውይይት በሰላም ማለቅ አለበት ያሉት አግባብ ያለው ነው፣ ጥሩ ነገር ነው እላለሁ። ነገር ግን ቅድም አቶ ደስታ ሲናገሩ አሁን የተፈራረሙት በመርህ ደረጃ ነው ብለዋል። መርህ እኮ ወሳኝነት አለው።
ክርክሩ አበቃ። ሶስቱ የአባይ ተፋሰስ ሀገሮች የደረሱበት ስምምነትና አንድምታው፣ የሁለት ወገን እይታ፣ በዶክተር አክሎግ ቢራራና በአቶ ደስታ አላቦ መካከል የተካሄደ ክርክር ነው አድማጮች የሰማችሁት። እነኚሁ ሁለት ተሳታፊዎች በሌላ ወቅታዊ ርዕስ ላይ ቀደም ብዬ በመግቢያ እንደጠቆምኩት በወቅታዊ ርዕስ ላይ የሚያደርጉትን ክርክር በነገው ምሽት እናቀርባለን። ይቅርታ ጠይቃለሁ አሁን ባለመቻላችን። ታዲያ የምንሰናበትበትን ዜማ መርጠናል። ዜማው እሱም እንደ ርዕሶቹ ወይም እንደ ውይይቶቹ ሁሉ ወቅታዊ ርዕስን የተከተለ ነው። ጃኪ ጎሲ ነው የሚጫወትልን። ሀቅ ይለናል። የምሽቱን ዝግጅታችንን በዚሁ ማብቃታችን ነው። ከምሽቱ 3 ሰዓት ላይ በመደበኛው ዝግጅታችን እንመለሳለን። ታዲያ እስከ መጨረሻው እስከ ምሽቱ 1 ሰዓት ተኩል ታዲያ ከጃኪ ኮሲ ጋር ነው የምትቆዩት። መልካም ምሽት በእኔ በኩል። እዚህ ጋም ሲያልፎ ገኔ ማየት ደሳኔ ወይኔ በቁሙ ነፍሱን ሲያጣ እንዴት ተራሽንጣ አራጉድ ነው አቤት ቁጣ ከዚህ በላይ ምን ሊመጣ?
This program has come to you from the Voice of America, Washington.
I